የተወደዳችሁ ወገኖቼ ከሁሉ በመጀመሪያ እንኳን በሰላም ለብርሃነ ጥምቀቱ አደረሳችሁ። የዘንድሮውን የጥምቀት በዓል በሀገራችንም ሆነ በውጭ ሁላችንም እንደተከታተልነው በብዙ መልኩ የሚማርክ የሚያስደስት በዓል እንደነበረ ተመልክተናል፣ አይተናል። እዛውም ደግሞ አንዳንድ የሚያሳዝኑ ነገሮችን አይተናል። እንግዲህ በዚህ በዓል ሰበብ በመንገድ ጠራጊነት ምሳሌ የተመሰለውን ሐዋርያዊ መልእክት አብረን እንድንመለከት እፈልጋለሁ። ይህም በሉቃስ ወንጌል ምዕራፍ 3 ከቁጥር 3 እስከ 17 ያለው ይሆናል። የመንገድ ጠረጋ ሥራ አድካሚና ለጤናም ደግሞ መልካም አይደለም። በተለይም በሀገራችን መንገድ ጠራጊዎችን ስንመለከት ከአቧራውና ከቆሻሻው የተነሳ ተሸፋፍነው መንገድ ሲጠርጉ ማየት ሰብአዊ ልቦና ላለው እጅግ ልብን ይሰብራል። ለዕለት እንጀራቸው ሲሉ የከተማውን ውበት ለመጠበቅ የሚያሳልፉት ፈተና ቀላል አይደለም። ምንም እንኳን ለዕለት እንጀራ ቢሰሩ የከተማውን ውበት በመጠበቃቸው ከኃላፊውና ከአግዳሚው መካከል አንድም እንኳ የምስጋና ቃል የሚሰጣቸው የለም። እነርሱ ባጸዱት መንገድ እየተዝናኑ ማለቴ ነው። የአንድ ሀገር መሪ አንድን ሀገር ለመጎብኘት ሲሄድ ከመንገድ ጽዳት ጀምሮ ለደህንነት የሚደረገው ጥበቃ ቀላል አይደለም። ዛሬ አብረን የምንመለከተው በስም ተመሳሳይነት ያለው በግብር ግን የተለየ ሥራ ስለሚሠራው ስለ መጥምቁ ዮሐንስ ይሆናል። በሀገራችን በገዳም የሚኖሩ መነኮሳትና ባህታውያን ለሕዝቡ መልእክት አለን ብለው ወደ ከተማ እንደሚገቡት ሁሉ መጥምቁ ዮሐንስም መልእክት አለኝ ብሎ ከበረሃ ወደ ከተማ አካባቢ ወደሚገኘው የዮርዳኖስ ወንዝ መጥቷል። ዛሬ በሀገራችን በልዩ ሁኔታ የተከበረውና የሚከበረው ታላቁ የጥምቀት በዓል የሚያመለክተንና የሚያስተምረን ይህንኑ የመንገድ ጠረጋ ሥራ ነው። መጥምቁ በመንገድ ጠራጊ ስያሜ መጥቷልና መንገድ ጠራጊነቱም የሰማይና የምድር ንጉሥ ለሆነው ለመድኃኔ ዓለም ክርስቶስ ነው። በመንገድ የተመሰለው የሰዎች ልቦና በብዙ መልኩ እንዲጠረግና እንዲነጻ በተለያየ መንገድ የሰዎችን በደልና ኃጢአት ወይም ክፋት ያንጸባርቃል። ጥርጊያውን አቅኑ። በመንገድ ብዙ የተለያዩ የጥፋት ፍጥረታት እንደሚመላለሱበት ሁሉ የሰው ልብም ጥርጊያና ጎዳና ስለሆነ የማይመላለስበት የጥፋትና የርኩሰት አይነት ስለሌለ ጌታ አምላክም ሊያርፍ የሚፈልገው ሊመላለስም የሚፈልገው በሰዎች ልቦና ስለሆነ እንዲነጻና እንዲቀደስ ይሰብካል። በምድረ በዳ የሚጮህ ማለትም ምንም አትክልት በሌለበት ሐሩር በበዛበት ቦታ ማለት ሲሆን፣ ዮሐንስ ደግሞ በመንፈስ ለደረቁ የምታይባቸው መልካም ነገር ለሌላቸው መንፈሳዊ ሕይወታቸው ባዶ ለሆኑ ሕዝቦች ይናገራል፣ ይሰብካል፣ ያስተምራል ማለት ነው። አዘቅቱ ይሙላ ሲል ለሰው ሕይወት መጥፋትና መውደቅ ምክንያት የሆኑ ሁሉ አሁን ይመለሱ፣ ንስሐ ይግቡ ማለት ነው። ተራራውና ኮረብታው ዝቅ ይበል ሲል በሥጋ ሕይወትም ይሁን በፖለቲካ ልባቸው ያበጠባቸው ተራራ የሆነባቸው ሁሉ ከተራራ ወርደው ትሕትናን ይልበሱ ማለት ነው። ጠማማው ይቅና ሲል ክፋትና ተንኮል የሞላበት ልቦና በሰው ላይ ነገር በመተብተብ የሚኖር ሰው ዛሬ ከዛ ጠማማነት ሕይወቱ ተመልሶ ቀናና የዋህ በመሆን ንስሐ ይግባ ማለቱ ነው። ሸካራው መንገድ ይስተካከል ሲል በሰዎች ሕይወት እየቀደመ እንቅፋትና መሰናክል የሚሆን ምቀኛና ቀናተኛ ሆኖ የሌላውን ውድቀት የሚመኝ እርሱ ዛሬ ከመሰናክልነቱ ተመልሶ ሳይመሽበት ንስሐ ይግባና ወደ አምላኩ ይመለስ ማለት ነው። ይህ ከሆነ ሥጋ ለባሹ የአዳም ዘር ሁሉ የእግዚአብሔርን ማዳን ይመለከታል ይላል። የታላቁ ሐዋርያ መጥምቀ መለኮት የመንገድ ጥርጊያ ሥራ የሰዎችን ልቦና አስተካክሎ የዓለም መድህን ለሆነው ክርስቶስ ኢየሱስ ማቅረብ ነው። ወገኖቼ፣ ታላቁ ቁም ነገር ልባችን ብንመረምረው የትኛውን እንደሚመስል ፈትሾ ንስሐ ከመግባቱ ላይ ነው። ወደ እርሱ የመጡት የተለያዩ ሰዎች ናቸው። ለመጡት ሁሉ ለእያንዳንዳቸው እንደየሙያቸው መልእክት ነበረው። በዘመኑ ለነበሩት የሃይማኖት መሪዎች እናንት የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ለንስሐ የሚገባ ፍሬ አፍሩ። በዘራችሁ የአብርሃም ልጆች በመሆናችሁ አትድኑምና ከእነዚህ ድንጋዮች ለአብርሃም ልጆችን ያስነሳልና እላችኋለሁ፣ ምሳር በዛፍ ስር ተቀምጧል፣ ፍሬ የማያፈራው ሁሉ ተቆርጦ ወደ እሳት ይጣላል ብሏቸዋል። በዘመኑ ለነበረው ንጉሥም መልእክት ነበረው። እርሱም የወንድምህን ሚስት ልታገባ አልተፈቀደልህም አለው። ዮሐንስ በልብስም ሆነ በምግብ ያጌጠና የተዋበ ብሎም ምግብን የሚያማርጥ ሰው አልነበረም። በሰይፍ እስከ መገደል ድረስ ለአምላኩ የታመነ አገልጋይ ሐዋርያ ነበር እንጂ። ይህ ከባድ መልእክት በዘመኑ በዓለም አቀፍ ደረጃ የሚገኙትን የሃይማኖት መሪዎችና አስተማሪዎችም አያልፈንም። በማንኛውም ቤተ ክርስቲያን እንገኝ፣ አገልግሎታችን የንስሐ ፍሬ ከሌለው ወዮታው ይመለከተናል። በፍጥነት የንስሐ ፍሬ እናፈራ ዘንድ ይህ መልእክት እያንዳንዳችን ይኮረኩረናል። የመንግሥተ ሰማያት በር ነን እያሉ ተቆርጦ ወደ እሳት ከመጣል ጌታ ይጠብቅ። ወገኖች፣ የመጡት ሕዝቦች ስለ እርሱ ለማወቅ ፈለጉ። ዮሐንስ ግን ስለ ራሱ ስሜት አልሰጠውም። ከዛ ይልቅ የሰዎች ንስሐ መግባትና ለጌታ መንግሥት መዘጋጀት ነበር ግድ የሚለው። ሕዝቡም ከመልእክቱ የተነሳ ምን እናድርግ ብለው ሲጠይቁት የተናገረው ቢኖር ይህ ትክክለኛ የንስሐ ጥያቄ ስለሆነ እነሆ ለባለጸጋዎቹ ሁለት ያለው አንዱን ይስጥ ብሏቸዋል። ቀራጮችም እኛስ ምን እናድርግ ሲሉ፣ እናንት ደግሞ ከታዘዘላችሁ በላይ አትውሰዱ፣ ደሞዛችሁ ይብቃችሁ በማለት እንዴት ንስሐ እንደሚገቡ ያስተምራችኋል። ጭፍሮችና ወታደሮችም ቀርበው እኛስ ምን ማድረግ ይገባናል ሲሉ፣ በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ ይላቸዋል። ወገኖቼ፣ በሃይማኖት አለን ካል ራሳችን በመመርመር ለንስሐ ልንዘጋጅ ይገባናል። ለመሆኑ ይህ መልእክት የማይመለከተው ማንን ይሆን? በግለሰብ ደረጃ፣ በመንግስት ደረጃ፣ በፖለቲካ፣ በሃይማኖት፣ በወታደር ሰራዊት ለተሰለፉት ሁሉ መልእክት አለው። ይህ መልእክት ለልባችን የሚተውልንን ትምህርት አሜን ብለን በመቀበል ምን እናድርግ እያልን በዚህ ሰዓት በዚህ ወቅት እያንዳንዳችን ወደ ንስሐ እንድንመለስ ይጋብዘናል። ጥያቄው በደላችን አውቀን ንስሐ ለመግባት የተዘጋጀ ልብ አለን ወይ? ምን እናድርግ በማለት ራሳችንን እንጠይቃለን ወይ? ረጋ ብለን ትንሽ ጊዜ በመውሰድ ራሳችን መፈተሹ ያዋጣናል። ወገኖች፣ ስንቶቻችን ባለችን ትንሽ እውቀት ተወጥረን ሰማይ ለመንካት እንደምንንጠራራ ልባችን ያውቀዋል። ስንቶቻችን በጠማማው ልባችን የብዙ ወገኖቻችን እንቅፋትና መሰናክል እንደሆን ልባችን ያውቃል። ነፍሳትን ለማጥበድ ስንቶቻችን ሌት ተቀን እንደምናደባ ራሳችን እናውቃለን። በማንም ራስ ላይ ከመቆለል ይልቅ ራሳችን በመፈተሽ ደረታችን በመድቃት በደሌንና መተላለፌን አውቄዋለሁና ጌታ ሆይ ምን አደርግ ዘንድ ትወዳለህ በማለት በንስሐ በፊቱ መውደቅ ይገባናል። የእግዚአብሔር መንግሥት ለማየት የሚሻ ካለ ዛሬ ልቡን ለአምላኩ በማስረከብ በንስሐ ሊንበረከክ ይገባዋል። በቀደመ ጥፋቱ ላለመመለስ በአምላኩ ፊት ቃል ይገባ ዘንድ ይገባዋል። በቤተ ክርስቲያንም ሆነ በሌላ በመንፈሳዊ አገልግሎት ተሰልፈን የምንገኝ ሁሉ አገልግሎታችንን ፈትሽ። አገልግሎታችን ፍሬ ከሌለው፣ ተገልጋዮች ምን እናድርግ እያሉ ወደ ንስሐ ካልቀረቡ ድንገት ተቆርጦ ወደ እሳት መጣል ይመጣልና ዛሬ ሳይመሽብን እንንቃ። ክብራችንና ማዕረጋችን ደረጃችንና ስማችን አገልግሎታችን ሁሉም ተደምሮ ፍሬ ከሌለውና ወገኖቼ ተቆርጦ ወደ እሳት ከመጣል ካላዳንን ምን ይረባናል? ምንስ ይጠቅመናል? ይህች መልእክት የምትደርሳችሁ ወገኖቼ፣ በየዓመቱ የጥምቀትን በዓል በውጭም ይሁን በሀገር ውስጥ በደመቀ ሁኔታ እናከብራለን። ያውም በዓለም ደረጃ ልዩ የታወቀ በዓል ሆኖ እጅግ ደስ ይላል፣ እጅግ ያኮራል። እግዚአብሔር ይመስገን። ነገር ግን ታላቁ ቁም ነገር እንደ ሕዝቡ ብዛት፣ እንደ ፕሮግራሙ ብዛት ሰዎች ከበዓሉ የተነሳ ሊተላለፍ የሚገባው የስብከተ ወንጌል ሳይተላለፍ እንደ መጥምቁ ዮሐንስ ሰዎች በንስሐ እንዲቀርቡ ከአምላካቸው ጋር እንዲታረቁ ካልተደረገበት በቀር ድካማችን ሁሉ ከንቱ ይሆንብናል። ወገኖቼ፣ ለስንቶቻችን ለነፍሳችን የድህነትና የንስሐ ምክንያት እንደሆነልን እያንዳንዳችን ረጋ ብለን ከበዓሉ ያገኘነውን ትምህርት መፈተሽ ይኖርብናል። ያ ካልሆነ ድካም ሁሉ ከንቱ የከንቱ ከንቱ ሆኖ ይቀራል። ተቆርጦ ወደ እሳት ከመጣ ላይ አድንምና ዛሬ የንስሐ ስብከት ለኢትዮጵያ ሕዝብ ያስፈልጋል። እርስ በርስ በመብላላት ወደ መጠፋፋት ደርሷልና ዛሬ ንስሐ ለኢትዮጵያ ሕዝብ ያስፈልጋል። የገዛ ወገኑን በነገድና በቋንቋ በመለያየት በመጠፋፋት ላይ ይገኛልና ዛሬ ንስሐ ለኢትዮጵያ ሕዝብ ያስፈልጋል። ምድሪቱን አኬልዳማ የደመሬት አድርገዋታልና ዛሬ ንስሐ በሀገራችን ለሚገኙ የሃይማኖት ድርጅቶችና መሪዎች ያስፈልጋቸዋል። ለሕዝቡም፣ ለወታደሩም፣ ለመንግሥት ሠራተኛውም፣ ለመንግሥትም ወደ ንስሐ የሚያደርስ መልእክት አላደረሱምና መንጋውን ቸል በማለት ራሳቸውን አሰማርተዋል። እግዚአብሔር አምላካችን የንስሐ ዘመን ያድልን። አምላካችን ሆይ በደላችንና ኃጢአታችን በዝቷልና እንደ ዮሐንስ በመገሰጽ የንስሐ ስብከትን የሚሰብኩ ሰባክያነ ወንጌልን መምህራንን በቅዱስ መንፈስ ቀብተ እንድታስነሳልን እንማጸናሃለን። ጌታ ሆይ ሰምተን ልባችን እንዳናደነድን ወደ ልባችን በመጣው ቃል ምን እናድርግ ብለን በመጠየቅ በጸጸት ወደ አንተ የምንመለስበትን የንስሐ መንፈስ አድለን። ተመክሮ አንገቱን እያደነደነ ድንገት ይሰበራል እንደተባለ እኛም ባለማመናችን ተቆርጠን ወደ እሳት እንዳንጣል በንስሐ እንድንመለስ ሥጋ ልብን አድለን። አገራችንና ሕዝባችን ቤተ ክርስቲያናችንን በቸርነትና በምሕረቱ ጎብኝ። ስለ ተቀደሰው ስምህ ብለህ አሜን።